Voice of America.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ከዋሽንግተን ዲሲ በአጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ ስርጭት ጀመረ። እሁድ መስከረም 21 2010 ዓመተ ምህረት እሬቻ ተከበረ።
ኦ አማሪዮ ኦ አማሪዮ ማሪዮ ማሪዮ ይባላል።
ምን ማለት ነው?
ማሪዮ ማለት አመቱ ይዞራል። ማሬ ማለት ዞሬ አሁንም ተመለሰ በአመት የዞሬ ይመጣል ማለት ነው። ማሬ ማለት በኦሮምኛ
አባገዳ ናቸው። ዘግየት ብለው በስፋት ይመለሳሉ። እሬቻን እያከበራችሁ ላላችሁ ሁሉ እንኳን አደረሳችሁ። ጤና ይስጥልን ክቡራትና ክቡራን፣ እንደምናመሻችሁ። የማስተናግዳችሁ ሰሎሞን አባተ ነኝ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
ጤና ይስጥልኝ፣ እንደምናመሻችሁ። ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። ዓመታዊው የኦሮሞ ሕዝብ የምስጋና ቀን ተብሎ የሚጠራው እሬቻ በዓል ዛሬ ተከብሯል። ቢሾፍቱ ከተማ በሆራ አርሰዴ ሐይቅ ላይ በኦሮሞ ባህልና ወግ ተከናውኖ በሰላም የተጠናቀቀው የዘንድሮ ስነ ስርዓት የተካሄደው በአባ ገዳ መሪነትና በኦሮሞ ወጣት ፎሌዎች አስተናባሪነት እንደሆነ ታውቋል። በስነ ስርዓቱ ላይ የፖለቲካ አካላት ንግግር አላደረጉም። ቢሾፍቱ ከተማ ውስጥ የጸጥታ ጥበቃው እጅግ የተጠናከረ እንደነበረ ተገልጿል። በተጨማሪም በዩናይትድ ስቴትስና በሌሎችም የዓለም ክፍሎች በሚገኙ የኦሮሞ ማህበረሰብ አባላት ዘንድ እሬቻው እየተከናወነ ነው። ከዜና በኋላ ዝርዝሩን የያዙ ዘገባዎችና ዝግጅቶች ይቀርባሉ። የስፔኗ ሰሜን ምስራቃዊት ክፍለ ግዛት ካታሎኒያ ህዝብ ዛሬ የነጻነት ውሳኔ ህዝብ ድምጽ በሚያደርግበት እለት የስፔን ፖሊሶች ባደረሱት ድብደባ ከ400 በላይ ህዝብ ተጎድቷል። የባርሴሎና ከንቲባ አዳ ኮል እንደ ባርሴሎና ከንቲባ ፖሊስ ምንም መከላከያ በሌለው ህዝብ ላይ የሚያደርሰውን ጥቃት በአስቸኳይ እንዲያቆም እጠይቃለሁ ማለታቸው ተጠቅሷል። ከንቲባ ድምፅ ሰጪዎች ለመከላከል ቢሞክሩም ፖሊሶች የድምፅ መስጫ ጣቢያዎችን ዘግተዋል፣ ሳጥኖችንም መውረሳቸውን የተገለጸው የስፔን ማዕከላዊ መንግስት ውሳኔ ህዝቡን ህገ ወጥ ብሎ እንዲሰረዝ እንደሚፈልግ አስታውቋል። ፖሊሶች የጎማ ጥይት የተኮሱ ሲሆን በመላዋ ሰሜናዊ ክፍለ ሀገር የተቃውሞ ሰልፍ ተቀስቅሷል። ይህ በዚህ እንዳለ የባርሴሎናና የላስ ፓልማስ የእግር ኳስ ግጥሚያ ለሌላ ጊዜ እንዲተላለፍ ተጠይቆ የነበረ ቢሆንም በር ተዘግቶ መካሄዱ ነው የተገለጸው። የዩናይትድ ስቴትስ የመከላከያ ሚኒስቴር ባስታወቀው መሰረት ከአንድ ሳምንት ከግማሽ በፊት ከባድ ንፋሳማ ዝናብ ሀሪኬን መሪያ በደበደባት በፖርቶሪኮ ከ3.4 ሚሊዮን በላይ ህዝብ አሁንም የንጹህ ውሃ አቅርቦት እንደተቸገረ ነው። 95% የደሴቱ ህዝብ የኤሌክትሪክ ኃይል የለውም። ሆኖም ትናንትና የፖርቶሪኮ አገረ ገዢ ሪካርዶ ሮሴሎ በተወሰነ ደረጃ የተወሰዱ እርምጃዎች መኖራቸውን ገልጸዋል። ከ60 የደሴቱ ሆስፒታሎች 51 ተከፍተዋል ብለዋል አገረ ገዢው። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሬክስ ቲለርሰንን ከሰሜን ኮሪያው ጋር ለመደራደር የምታደርገው ሙከራ ከንቱ ልፋት ነው ብየዋለሁ ሲሉ ፕሬዚደንት ዶናልድ ትራምፕ ተናገሩ። ፕሬዚደንት ትራምፕ የሰሜን ኮሪያውን መሪ ኪም ጁንግ ኡንን ሊትል ሮኬት ማን፣ ትንሹ ባለ ሮኬቱ ሰውዬ ብለው በጠሩበት በዛሬው የትዊተር ጽሁፋቸው ሬክስ በከንቱ አትልፋ፣ መደረግ ያለበትን እናደርጋለን ብለዋል። የውጭ ጉዳይ ሚኒስትር ሬክስ ቲለርሰን ዩናይትድ ስቴትስ ከፒዮንግያንግ ጋር በቀጥታ እየተነጋገረች መሆኑን ማመናቸውን ተከትሎ ትናንት ቅዳሜ መስሪያ ቤታቸው ባወጣው መግለጫ ያቺ ሀገር በኒውክሌርና ሚሳይል መርሃ ግብሯ ዙሪያ ለመነጋገር ምንም ፍላጎት አላሳየችም ብለዋል። የውጭ ጉዳይ ሚኒስትር ቲለርሰን ትናንት ቻይና በፒዮንግያንግ ላይ እጅግ የጠበቀ ተጽዕኖ በማሳደር እንድትተባበር ሊጠይቁ በተገኙበት ቤጂንግ ላይ ነው ሀገራቸው ከፒዮንግያንግ ጋር በቀጥታ መነጋገሪያ መስመር መክፈቷንና የኪም ጆንግ ኡን መንግስት መርሃ ግብሩን ለመሰረዝ ይደራደር እንደሆነ እየመረመረች መሆኗን ያስታወቁት። በመጨረሻም ፈረንሳይ ማርሴይ ከተማ ውስጥ በዋናው የባቡር ጣቢያ አንድ አጥቂ ሁለት ሴቶችን በስለት ወግቶ ገደለ። አጥቂውን ደግሞ ፖሊስ በጥይት መትቶ ገሎታል። የፈረንሳይ ፖሊስ እንዳስታወቀው ታጣቂው በጥይት መመታቱንና የባቡር አገልግሎቱ ግን ሳይስተጓጉል መቀጠሉን ገልጾ ሆኖም ነዋሪዎች በዚያ የባቡር ጣቢያ ከመጠቀም እንዲቆጠቡ መክሯል። የፈረንሳይ የአገር ደህንነት ሚኒስትር ዢራርድ ኮሎምብ በአስቸኳይ ወደ ማርሴይ እንደሚሄዱ አስታውቀዋል። የጥቃቱ መነሾ ለጊዜው ምን እንደሆነ አልተገለጸም። የፓሪስ አቃቤ ሕግ ቢሮ ግን በጥቃቱ ዙሪያ ጸረ ሽብር ክትትል ከፍተናል ብሏል። የፖሊስ ምንጮች ጥቃቱን የሽብርተኛ ጥቃት ሳይሆን አይቀርም እያሉ ነው። እማኞችም ተጠርጣሪው ሴቶችን በስለት ሲወጋ አላሁ አክበር ሲል ሲጮህ ሰምተናል ብለዋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ይጠናቀቃል።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ሄርትዝ በ25 ሜትር ባንድ በ12110 እና በ12140 ኪሎ ሄርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የእሁድ መስከረም 21 2010 ዓ ም ምሽት ፕሮግራም ነው። የፊታችን ቅዳሜና እሁድ የኢትዮጵያ የባለድርሻዎች ጉባኤ በቴክሳሷ ዳላስ ከተማ ይካሄዳል።
አሁን በተያዘው መንገድ ከቀጠልን ግን ምናልባት በሌሎች ሀገሮች የደረሰው የእርስ በርስ ግጭትና ትርምስ ኢትዮጵያን ወደ መከፋፈል ሊገፋት ስለሚችል ሁለተኛው ደግሞ ይህን ለዚህ ነው መንታ መንገድ ላይ ነች።
የአዘጋጁን ኮሚቴ ሊቀመንበር አቶ በትሩ ገብረ እግዚአብሔርን አነጋግረናል። ይዘናቸው እንመለሳለን። የኦሮሞ ሕዝብ የምስጋና ቀን እሬቻ በኢትዮጵያና በብዙ የዓለም ክፍሎች ዛሬና ትናንት ተከብሯል። በብዙ አካባቢዎች አሁንም እየተከበረ ነው። ዓመታዊው የኦሮሞ ሕዝብ የምስጋና ቀን ተብሎ የሚጠራው እሬቻ በዓል ዛሬ ተከብሯል። ቢሾፍቱ ከተማ በሆራ አርሰዴ ሐይቅ ላይ በኦሮሞ ባህልና ወግ ተከናውኖ በሰላም የተጠናቀቀው የዘንድሮው ሥነ ሥርዓት የተካሄደው በአባገዳ መሪነትና የፖለቲካ አካላት ባልተገኙበት ሲሆን ቢሾፍቱ ከተማ ውስጥ የጸጥታ ጥበቃው እጅግ የተጠናከረ እንደነበረ ተገልጿል። መለስካቸው አማሃ ተጨማሪ አለው።
ዛሬ በሆራ አርሴዲ በቢሾፍቱ ከተማ የተከበረው ዓመታዊው የእሬቻ በዓል በሰላም ተከብሯል። አባ ገዳ በየነ ሰንበቱን ጨምሮ በአባ ገዳዎች ምረቃና መልካም ምኞት የተጠናቀቀው የዘንድሮው የእሬቻ በዓል አያሌ ሕዝብ የተገኘበት ትዕይንት የነበረ ቢሆንም ባለፉት ዓመታት ይታይ ከነበረው የሕዝብ ቁጥር አኳያ የቀነሰ ነበረ። ይህ ከተለመደው በጣም አጭር በሆነ ጊዜ ማለትም ከረፋዱ 3 ሰዓት ተኩል አካባቢ ፍጻሜውን ያገኘው የእሬቻ በዓል በቀደሙት ዓመታት እንደተለመደው ሳይሆን የክልልም ሆነ የፌዴራል የመንግሥት ባለሥልጣናት ንግግር አልተሰማም። በዓሉን ድምቀት ያጎናጽፉት የነበሩት ታዋቂ የኦሮሞ ሙዚቀኞችም ትርኢት አልነበራቸውም። ከበዓሉ ጋር ተያይዞም ይደራ የነበረው የንግድ እንቅስቃሴ ቀንሶ ውሏል። ከዚህ በተረፈ ግን ሰሞኑንና ዛሬም በቢሾፍቱ ከተማና በአካባቢዋ ከፍተኛ የጸጥታ ኃይሎች እንቅስቃሴ ነበረ። ድንገተኛ ፍተሻዎችም ተስተውለዋል። ዛሬ በተለይ በዓሉ ከሚከበርበት ስፍራ ውጪ ከክልልና ከፌዴራል ፖሊስ በተጨማሪ መከላከያ መለዮ ያላቸው ኃይሎችም በጥበቃ ላይ ተሰማርተው ታይተዋል። ቁጥራቸው ጥቂት ቢሆንም ጥቁር ጨርቅ በክንዳቸው ያሰሩ አንዳንድ የተቃውሞ ድምፅ ያሰሙ የነበሩና ከራስ በላይ እጆቻቸውን በማመሳቀል የሚታወቀውን የተቃውሞ ምልክት ያሳዩ ሰዎችም በመንገድ ተስተውለዋል። የጸጥታ ኃይሎች የወሰዱት እርምጃ አልነበረም። በአጠቃላይ በዓሉ አላንዳች ግጭት ኩነት ተጠናቋል። ባለፈው ዓመት በዚሁ ስፍራ ሊካሄድ የነበረው የኢሬቻ በዓል በግጭትና ተከትሎም በአያሌ ሰዎች ሕይወት ህልፈት እንዳበቃ አይዘነጋም። በሞቱት ሰዎች ቁጥር መንግሥት ያወጣው መግለጫና ሌሎች ኃይሎች ያወጡት ቁጥር አይገናኝም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አመሰግናለሁ መለስካቸው። ስለ ዛሬው ኢሬቻ እንዲነግሩኝ ወደ ቢሾፍቱ ደውዬ አንድ የተከበሩ አባገዳ አነጋግሬያለሁ።
እርሶም እንኳን ያደረሳቸው።
አሜን። እንዴት ነበረ የዛሬው የኢሬቻ ስነ ስርዓት? በምን ሁኔታ ተካሄደ?
ዛሬ ኢሬቻ ልዩ በዓል ነው። ከአለፈ ዓመት እና ከቀድሞ ዓመትም የበለጠ ልዩ በዓል ነው። በዓሉን ልዩ ያደረገው ድሮ የመንግስት ወታደር ነው የሚጠብቀው። በራሱ ሆሌ የሚባል አለ። ከ16 እስከ 24 እድሜ ያላቸው ወጣቶች ነበሩ። እነሱን አደራጅተን በእነሱ ጥበቃ እጅ ባዶ ምንም ጦር መሳሪያ በኢሬቻው መካከል ሳይገባ ኢሬቻው ተካሂደዋል።
ይሄ የፎሌዎች ጥበቃ ባህላዊ ነው ራሱ?
አዎ፣ በገዳ ውስጥ አባገዳው በፎሌ ነው የሚጠበቀው።
እሺ።
አባገዳው አባዱ ላይ የሚባል እንትን ነበረ። ፎሌው የጦር አዛዥ ይባላል። በድሮ ጊዜ የአሁኑ ህግ የዓለሙ ህግ ሳይቋቋም በፊት የተደራጀ ህግ ነው እሱ።
አባዱላው ነው የጦር አዛዥ ነው የሚሉኝ?
አዎ፣ አባዱላው የፎሌ አዛዥ አባዱላ ነው። በአባዱላ የተሰየመ ፎሌ ነው አሁን ስጠብቀው አሉ።
ብዙ ወጣቶች ተሰለፉ በዚህ ጥበቃ ላይ?
ወደ 500 ነው የጠበቁ። ለጊዜው የተደራጀው 500 ነው። 500 ልዩ ምልክት ተደርጎላቸው የሆነ ባጅ ተሰጥቶባቸው ልዩ ልብስን ለብሶ በሰላም እጃቸው ባዶ ህዝቡን እያስተባበሩ አባገዳዎቹ ማንም ሰው ሳይገባና ወዳና ወደ ህዝቡ ሳይል ህጉን እየጠበቀ ስነ ስርዓቱ ህጉን እየጠበቀ ወደ መልካ ደረስ። ከመልካው ሁሉንም ነገሮችን ፈጽመ ወደዚሁ ተመለስ ምንም ችግር ሳይመጣል።
እንግዲህ እነዚህ አገልጋዮች ናቸው ማለት ነው?
አዎ፣ አሁንም ገና እያደራጀን ነው። አባዶላ ፎሌዎች ህጋቸው ነው። ፎሌው ከ16 እስከ 24 ያሉ እድሜ ፎሌ ይባላሉ። አገዳው በገዳ ሲስተም
መልካው ያሉኝ የትኛውን ቦታ ነው?
በቢሾፍቱ የነበረ ሆራ አርሰዴ የሚባል በኦሮሚያ ደረጃ የሚከበር በዓል ነው።
ብዙ ሰው ተገኘ ለመሆኑ?
አረ ከቀድሞ ያለፈ ህዝብ ነው። ያው ምን አሁን እንትን ብሎ ይቀራል ብለን አስበናል። የበለጠ የሆነ ምን ቀረ?
በተለይ ባለፈው ዓመት የነበረው ሁኔታ ሰውን ምናልባት ሊያስፈራው ይችላል የሚል ስጋትም ነበር ብዙ ቦታ።
አዎ ነበረ፣ ግን የኦሮሚያ ፖሊስ ዳር ዳር እየያዘ ቆመ። ወደ ህዝቡ ሳይገባ የተለያዩ መንገዶችን ፍተሻ አድርጓል። ከዚህ በኋላ ምንም ጦር መሳሪያ ምንም ወታደር በህዝቡ መካከል የገባ ነገር የለም።
እስቲ የእርሶን የግል ኃላፊነትዎን ይንገሩኝ ቦታከለ።
እኔ መጫ አባ ገዳና የኦሮሞ አንድነት አባ ሴራ የህግ ባለመሆን አባ ሴራ ይባላል።
እርሶ አባ ገዳም ነዎት?
አዎ፣ የመጫ አባገዳ የመጫ አባገዳ ይባላል። የቦረና የጉጂ ይባላል።
እስቲ የዛሬው የሆራ አርሰዴው ስነ ስርዓት እንዴት እንደተካሄደ፣ እዛ ሰው ደረሰ፣ ከዛ በኋላ ምን ሆነ እስቲ ጠቅለል አድርገው ያጫውቱኝ።
መጀመሪያው ከአባገዳ ጃልማ የሚባል ከዛ ተነሳን በአንድ መኪና ሳር ኢሬቻ የሚባል በመሬቱ እንትን እያደረጉ በመንገዱ ላይ አባገዳዎቹ ፊት ሄዶ ኦሌዎቹ ፊት ሄዶ ኢሬቻው ከጽህፈት ቤቱ ወይ እስከ ገልማ ጀምሮ እስከ ወንዙ ድረስ ከ15 ኪሎ ሜትር በላይ የሚሆን መንገድ ትራፊክ ብቻ ነው ፊቱን የሚሄደው። በዚህ አይነት ነው መልካ ያደረን። ከመልካ
ሳር እየጎዘጉዙ ነው የሄዱ የነበሩት ወጣቶቹ?
አዎ፣ መኪና ላይ የቆሙ ሁለት ወጣቶች እየጎዘጉዙ ነው የሚሄዱ።
እሺ፣ ከዛ መልካ ደረሳችሁ? ምን ሆነ ከዛ?
መልካት ደርሰን ምርቃት ተደረገ። እንደተለመደው ሬቻው ተፈጸመ። ከዛ ተመልሰን ወደ ጋልማው ተመለስን። በሰልፍ በጨዋታ በመዝሙር አለ የአባገዳዎች ማሪው የሚባል በዚህ ምንም ችግር ሳይመጣብን ሄድ ወንዱም ወደ ጋልማው ተመለሰ።
ኦቦታ ከለደንሳ፣ ከነዚህ ከአባገዳዎች ዝማሬ እርሶ እንደው አንዱን ሊሉልኝ ይችላሉ ባጭሩ?
ማሪው ማለት?
አዎ።
ኦ አማሪዮ ኦ አማሪዮ ማሪዮ ማሪዮ ይባላል።
ምን ማለት ነው?
ማሪዮ ማለት አመቱ ይዞራል። ማሬ ማሬ ማለት ዞሬ፣ አሁንም ተመለሰ ተመለሰ፣ በአመት በአመት የዞሬ ይመጣል ማለት ነው። ማሬ ማለት በኦሮምኛ።
እስቲ ኦቦታ ከለደንሳ የሚያስተላልፉት ይህንን የራዲዮ ፕሮግራም ለሚያዳምጡ መልእክት ካሎት እስቲ ይንገሩን። አሁን
እሬቻው ተፈጽመዋል። ይሄ እሬቻ ብቻ ሳይሆን ኦሮሚያ በሙሉ እሬቻው እያደረገ ነው። በመጫ ገዳ ላይም ሆራ ብስል የሚባል ጥቅምት 26 እስከ ህዳር 10 የገዳ ህግና ህግ ውሳኔና የእሬቻ በዓል ይካሄዳል። በዚህ ሰበብም የኦሮሚያ እና ከውጭም ከውስጥም ያሉ ኦሮሞዎች ሁሉ ይህንን ሰምቶ ወደ መጫ ገዳ ወደ ሆራ ብስልም እንዲመጡልን መልእክቴን አስተላልፋለሁ። እንደዚሁም ሌላ ቦታም በቦረና፣ በጉጂ፣ በኢሉባ ቦሩ፣ የስንት ቦታ ቡራዩ፣ ኦዳብሉክ እሬቻ ነበረ። በዚህ እሬቻ ላይ በፎሌዎች ጥበቃ እሬቻው እንድፈጽም ነው መልእክቱን የሚያስተላልፈው። ሁሉ ህዝብ ይህንን አይቶ የተመለሰልን ባህላችንና በሰላም እያካሄድን ባህላችን ለፍጻሜ ሁሉ ህዝብ ጥበቃ አድርጎ ትውልድ ትውልድ እንዲያልፍልን ነው መልእክትን የሚያስተላልፈው።
ምርቃት አለዎት በመጨረሻ?
አዎ እመርቃለሁ። እኔ የምመርቀው በኦሮምኛ ነው።
ደስ እንዳሉት
ዋነ ነጋዳን ነው ወሼ ነጋን ነው አቦሾ ከምቡሼ ነጋን ነው አቦሾ ብይ ብዬ ነጋ ሀተው ነጋን ብዬ ኬኛ ፋዱ ፎሃማ ዋቀየኑራ ሀደው ከኖሮሞ አደደቢትኔ ሱ በርባዱ ከኖሮሞ አመንታዳኔ ኦሮሞ ቶኩማ ሳዲጉ በርባዱ ከኖሮሞ ሲያሳን ገርገር ባሱ በርባዱ ዋቀየ ዳራ ሳሃ በሌ ሱ ብይ ኬኛ ነጋ ሀተው ኦሮሞን እልማ አባ ቶኮቲ ቶኮ ሀተው ነጋን ብዬ ኬኛ ሀድፎ ናኢፋፊ ነጋም ብየ ኬኛ ታዲያቱ ወሊገልቴ ዋቀዩ ኑፋ ከነ ኦሮሞ መታሳ ደንደኤ ወሊገሌ ብየ ሳሃ ቡልፈቶ ኦሮሞን አባ ብያ ሀተው ነጋም ብየ ኦሮሞ ሀድፉ ኦሮሞን ነገኛ እሬስ ኬኛ ነገኛ እሬስ በረከና አንገ ጡሙራት ገዳነማ በየጅሩ ገዳንቱ ለማ ገዳም መጫፉ እንዱረ ከነት በረኩማ ለማፊ ኩደ ጦኮ አንጎጣ ደማ ጅሩ አንጎሳ ነጋዳን ሀቀቀቡ ገዳን ሮባ ነጋ ብትቁፋ ገብን ሆራ ቡላ
አሜን። በጣም እግዜር ይስጥልኝ። እንኳን አደረሰው በድጋሚ እርሶንም መላ ቤተሰቦን መላ የኦሮሞ ሕዝብን እንደዚሁም መላውን የኢትዮጵያ ሕዝብ እንኳን አደረሳችሁ እንላለን። በእኛም በኩል ከአሜሪካ ድምፅ ራዲዮ ጣቢያ በጣም እግዜር ይስጥልኝ። ኦቦታ ከለደንሳ፣
እርሶም ለጠየቃችሁኝ ጥያቄና ላመዘገኑኝ እርሶን አመዘግናለሁ። ሰላም ይሁንልን።
እግዜር ይስጥልኝ። ደህና እምሹ። በሰላም ያዋለን አምላክ በሰላም ያሳድረን። ሀገራችን የሰላም ትሁን። ሰላም ለሀገራችን ይውረድ፣ ከክፉ ይሰውረን። የኦሮሞን አንድነት መበታተን የሚፈልግ በፖለቲካ መበታተን የሚሻ አምላክ ዶጋመድ ያድርገው። ኦሮሞ የአንድ አባት ልጅ ነው፣ አንድ ይሁን። አንድነት እግዚአብሔር ይስጠን። ኦሮሞ ራሱን ችሎ ሀገሩን ያስተዳድር፣ ባለ ሀገርም ይሁን። ኦሮሞ ሰላማዊ ነው፣ እሬቻ የሰላም ነው። የሚቀጥለው ገዳ በሰላም ይድረስ፣ የጥጋብ ዘመን ይሁን። ተባረኩ፣ ኑሩ፣ ብዙ ተባዙ። የኦቦ ታከለ ጤንሳ ምርቃት ነው እንዲህ የሚለው።
Oh, Luna Bunchu.
ወደ ዩናይትድ ስቴትስ ደግሞ መለስ እንበልና ሜሪላንድ ውስጥ እየተከናወነ ያለውን ስነ ስርዓት እንመልከት። በምስራቃዊ ዩናይትድ ስቴትስ ሜሪላንድ ግዛት አርቲሜዣ ሃይቅ ላይ ረቻ በዚህ ሰዓት እየተከበረ ነው። ባልደረባዬ ትዕግስት ገሜ እዚያ ትገኛለች። መስመር ላይ ይዣታለሁ። በጋኢትን ሲንጋሄ ትዕግስት እንኳን አደረሰሽ።
ደውለህ ገለተው ሚሰለሞን በጋዎች ማንኑ ገሄ ንንገሄ እንኳን አደረሰ።
እንዴት ነው የዛሬው ረቻ እየተካሄደ ያለው? የት ነው ለመሆኑ ያለሽው?
አሁን ያለሁት ሜሪላንድ ሌክ አርመንሲያ የሚባል ሃይቅ ጋ ነው። ለም ላለፉት 30 አመታት እዚያ አካባቢ ዋሽንግተን፣ ቨርጂኒያ እና ሜሪላንድ የሚኖሩ ኦሮሞዎች የሬቻን በዓል የሚያከብሩበት ሃይቅ ነው።
እሺ።
ከተማ ከኋላ ተሰማ ይሆናል። አሁን ሴርሞኒው እየተካሄደ ነው።
እና ብዙ ሰው ተገኝቷል በዚህ በዘንድሮው ስነ ስርዓት ላይ?
ብዙ ሰው ነው ያለው። አምና ለመምጣት አልቻልኩም እኔ፣ ግን ከዛ በፊት ለሁለት አመታት ለሶስት አመታት መጥቻለሁ። ከዛ እኩል የሚሆን ወደ 300 ሰው እንደዚህ የሚሆን ተገኝቷል። ህጻናት፣ ወጣቶች፣ ሴቶች፣ ትላልቅ ሰዎች፣ ብዙ ሰው ተገኝቷል።
ስነ ስርዓቱ ግን የኦሮሞን ባህል ወግ በጠበቀ ሁኔታ በተሟላ ሁኔታ ነው እየተካሄደ ያለው። ትዕግስት፣
እንግዲህ ሰው ከሀገሩ ሲርቅ መቼም እንደዛው ትክክል ኦሮሚያ ወይ ቢሾፍቱ ሆራት ሰዴ ላይ እንደሚሆነው ባይሆንም
እሱን ለማለት ፈልጌ ነው።
ማለት ትችላለህ ከበጣም ከጥቂት ሰዎች ውጪ ሁሉም የባህል ልብስ የኦሮሞ ባህል ልብስ የተለያዩ አካባቢ የኦሮሞ ባህል ልብሶች ለብሰዋል። ህጻናት አጊጠዋል። ሴቶች እንደዛው በባህል መሰረት ህጻናት ከፊት ነው የሚሆኑት፣ ከዛ ሴቶች ይከተላሉ፣ ከዛ ደግሞ ወንዶች ከኋላ ነው የሚሆኑት።
እሺ።
በዛ መልክ ተደርድረው አሁን ወደ ሀይቅ እየሄዱ ነው ያሉት።
ሌሎች ምንድን ናቸው በዛሬው የእረቻ አከባበር ላይ የተያዙት ፕሮግራሞች?
እንግዲህ ሰለሞን ለዛሬ ለጠየቀኝ፣ ትናንትና ከሌላ አከባበር ነበር ማታ ላይ።
እሺ።
ጉባ የሚባል በዓል ልክ ከዳመራ ጋር የሚመሳሰል በዓል ማለት ነው። እዛም በዓል ላይ እንደዛው በጣም ከ200-300 የሚሆኑ ሰዎች ተገኝተው ክረምት ወጥቶ የጨለማ ጊዜ አልፎ በጋ መምጣቱን በሚያሳይ ችቦ ለኩሰው ስጋ ጠብሰው በልተው ወጣቶች ጨፍረው ነው የተለያዩት እስከ እኩለ ሌሊት ድረስ ማለት ነው።
እዚሁ ሀይቅ ላይ ነው?
ሀይቅ አይደለም። የአንድ አባት አሉ፣ ሁሌም በየአመቱ እሳቸው ቤት ነው የሚደረገው።
እሺ።
ሰፈሩ ሁሉ ያውቃል። ውጪ ላይ ተሰብስቦ እንደዛ ተካሄዷል።
አባት ምትኝ አባገዳ ናቸው እሳቸው?
አባገዳ እንኳን አይደሉም። አባገዳ ያው አንድ ብቻ ነው ሁሌም የሚኖረው በየትኑ እና አገር ቤት ነው ያሉት። እሳቸው ትልቅ ሰው ናቸው፣ የኦሮሞ ከሽማግሌዎች አንዱ ማለት ነው።
እሺ።
ስነ ስርዓቱንም የሚያስኬዱት እሳቸው ናቸው። እዚህ አሁን ወደ ሀይቁ የሰማ ከሆነ ለእርቅ ነው የምንሄደው፣ እግዚአብሔር ታረቀን፣ እግዚአብሔር ፍጥረታት ሁሉ ታረቁን የሚል ጸሎት እያደረጉ ነው። አንዴ ሀይቁ ሲደርሱ እዛ ጋ ሁሉም አበባ ይዘዋል። አደይ አበባ የመስከረም መጥባትና የወቅት መለወጥን የሚያስመስል ሳር፣ ጭቆርሳ የሚባል ሳር ይዘው ሄደው እዛ ጋ ኢሬፈና የሚባለውን ስነስርዓት ያደርጋሉ። አባቶች፣ እናቶች ከሁለቱም ሶስት ሶስት ሰው ይመርቃል። እሱ እንዳለቀ ከአዘጋጆች እንደሰማሁት መጨረሻ ላይ ደግሞ በዚህ አመት ከአምና ኢሬቻ እስከ አሁኑ ድረስ የተወለዱ ልጆች መመረቅ ስነ ስርዓት ይካሄዳል። ስም ይወጣላቸዋል። ሲያልቅ ያው ሁሉም ወደ ቤቱ ይሄዳል ማለት ነው።
ለመሆኑ አጠገብሽ በዚህ በኢሬቻ ስነ ስርዓት ላይ እየተሳተፈ ያለ ሰው አለ?
አለ። አንድ እናት ላቅርብልህ።
እሺ።
ሁለት ልጆቿ ጋር ያለችው እዚህ፣ ልጆቿ ደግሞ የትምህርት ቤት ጓደኞቻቸውን የዚህ የአሜሪካ አገር ልጆችን ይዘው መጥተዋል። እስቲ ሰዋል አናግራቸው።
እሺ፣ አመሰግናለሁ። ሄሎ፣ ጤና ይስጥልኝ እመቤቴ፣ እንኳን አደረሰዎት።
እንኳን አብሮ አደረሰን።
እንዴት ነው የዘንድሮ ኢሬቻ እየተከናወነ ያለው?
በጣም የሚያስደስት ነው። በጣም ደስ ብሎናል። የአገር ቤቱን በተሳካ ሁኔታ ነው ያለቀው እና በጣም ደስ ብሎናል።
ሩቅ ነው እርስዎ የሚኖሩት ከኢሬቻው ቦታ? ከዚህ ከሀይቁ ቦታ?
አይ ሩቅ አይደለም የምኖረው፣ ኮሌጅ ፓርክ ነው ሀይቁ ያለው። እኔ የምኖረው ኮሌጅ ፓርክ ነው።
ስንት እንደው በርከት ያለ ሰው ተገኝቷል በዚህ በዛሬው ስነ ስርዓት ላይ?
አዎ በጣም ብዙ ሰው ነው ያለው። አሁንም በጣም ብዙ ሰው እየመጣ ነው ያለው። አሁን ወደ 300 ሚሊዮን ሰው አለ። ገና እየመጣ ያለው ሰው በጣም በብዛት ነው።
ማን ልበል እርሶን?
ፍቱ እባላለሁ።
እሺ ወይዘሮ ይፍቱ በጣም እግዜር ይስጥልኝ። መልካም በዓል ይሁንልዎት። እንግዲህ ከበዓሎ ከአከባበሮ ላይ አልያዞት ብዙ?
አይ ምንም ችግር የለም። በጣም ነው የምናመሰግነው እኛ ከኛ ጋር ስለሆናችሁ ድምጻችንን ስላሳለፋችሁ። ታንክ ዩ።
እግዜር ይስጥልን። መልካም በዓል መልካም ሬቻ።
ታንክ ዩ።
ደህና
ሄሎ ሰላም።
ሄሎ ትዕግስት፣ እንግዲህ የምትጨምሪው ነገር ካለ መጨመር ትችያለሽ ለማጠቃለያ።
እሺ እንግዲህ አሁን ልክ በዓሉ ላይ ትንሽ ለየት የሚያደርገው ትናንት ማታም ጉባ ያልኩ በዓል ላይ ተገኝቼ ነበር። አሁን ደግሞ ሬቻ ቦታ ነው ያለሁት። ትናንት ማታ ሰው በዓል እያከበረ በዓል የማይቀር ነገር መሆኑ ቢሆንም አብዛኛው ሰው ጭንቀት ላይ ነበረ። የአገር ቤቱ የሆራ አርሰዴው ትልቁ ሬቻ እንዴት ይሆናል ከሚል አምና ከተፈጠረው ነገር አንጻር ሁሉም ሳይተኙ እንዳደሩ ነው የሚነግሩኝ። እዚህ ሁሉም በሶሻል ሚዲያ በፌስቡክ ደውለው ዘመዶቻቸውን እየጠየቁ ቁጭ ብለው እንዳደሩ ነው የሚናገሩት። አሁን ዛሬ በጣም ደስታ ይታይባቸዋል። በቃ በሰላም ሰው እዛ ሀገር ቤት ወጥቶ አክብሮ መመለሱ በጣም ደስ ብሎናል ነው የሚሉት። ብዙዎቹን ሳነጋግር ነበረ ለኦሮምኛ ፕሮግራም። ከዚህ በኋላ እንግዲህ ዛሬ ማታ ላይ ደግሞ አምና ህይወታቸውን በበዓል ላይ ለጠፋ ሰዎች የሜሞሪያል ዝግጅት ይዘጋጃል።
የመታሰቢያ ስነስርዓት ማለት ነው።
በዚህ ሀገር ሰዓት 10 PM ፎር ፒኤም
ከቀኑ 10 ሰዓት ላይ ማለት ነው። በዚህ ሰዓት አቆጣጠር
በዚህ ሀገር ሰዓት አቆጣጠር።
መልካም እንግዲህ ትዕግስት፣ አመሰግናለሁ። ትዕግስት
ዜር ስጥልኝ። ቴንክ ዩ ሰለሞን።
ደህና አምሺ።
ያዋቅ ያዋቅ አባ ዱባኑ ደገይ ወስዱ ወደ ቀንዱባ ቤቱኑ ደገይ ለኮ ገኘ ኑ ደገይ ኑ ደገይ ያዋቅ ኑ ደገይ ያዋቅ አንቱ ኑራ ዱፌ ቢታደ ኑረ ደበርሲ ከሚርጋን ዱፌ ቢታቲ ኑራ ደበርሲ ከሚታን ዱፌ ሚርገቲ ኑራ ደበርሲ
ወደ ሎስ አንጀለስ ደግሞ እናቅና። በዩናይትድ ስቴትስ ምዕራባዊ ካሊፎርኒያ ሎስ አንጀለስ ከተማ ውስጥ በኦሮሞ ማኅበረሰብ ማዕከል አዘጋጅነት የተከናወነ የእሬቻ በዓል ሥነ ሥርዓት ለአምስተኛ ጊዜ ተከናውኗል። ሎስ አንጀለስ የሚገኘው ሪፖርተራችን ዳንኤል አርጋው በስፍራው ተገኝቶ ነበር፣ ተከታዩን ዘግቧል።
ወርሃ መስከረም ከክረምቱ ድቅድቅ ጨለማና ዝናብ ወደ ብርሃን የምንሸጋግርበት፣ ክረምቱ አልፎ ውሃው ጎድሎ ተራርቆ የከረሙ ወዳጆች የሚገናኙበት፣ አበቦች የሚያብቡበት፣ ተራሮችና ሜዳዎች በአረንጓዴ ልምላሜ የሚያገጡበት፣ ሰብል የሚደርስበት ለኦሮሞች የተለየ ወቅት ነው። ለዚህም ነው የእሬቻ በዓል በድምቀት የሚያከብሩት። ለፈጣሪያቸው ያንን ድቅድቅ ጨለማ የጊዜ ወቅት አልፈን እንኳን ወደ ብርሃኑ በሰላም ተሸጋገርን በማለት ሆራ ሐይቅ ወንዝ ላይ በመውረድ ለፈጣሪያቸው ምስጋናና ጸሎት የሚያደርሱበት በዓል ነው የእሬቻ በዓል። የዘንድሮ የ2010 ዓ.ም የእሬቻ በዓል አከባበር በዚህ በሎስ አንጀለስና አካባቢያ በሚኖሩ የኦሮሞ ተወላጆች አማካኝነት በተለያዩ ባህላዊ፣ ሃይማኖታዊ እንዲሁም በአገር ሽማግሌዎች ምርቃትና ባህላዊ ጭፈራዎች በድምቀት አክብረው ውሏል። አሁን የምንገኘው በዚህ በሎስ አንጀለስ ኬንዝ ሃን ፓርክ የዘንድሮ የእሬቻ በዓል በሎስ አንጀለስና አካባቢያ የኦሮሞ ተወላጆች ማህበር ማዕከል አዘጋጅነት በድምቀት ከሚከበርበት ስፍራ ላይ ነኝ። የኦሮሞ ማህበረሰብን እምነት፣ ባህልን የሚያንጸባርቁ ባህላዊ አልባሳትና ቁሳቁስ አካባቢውን አሸብርቀዋል። የእሬቻ በዓል አከባበርን በተመለከተ የማህበረሰቡ ማዕከል ሊቀመንበር አቶ ጀቤሳን ፉፋን እዚህ አጠገብ ያሉ ከበዓሉ አከባበር መንፈስ ይጀምራሉ።
በመጀመሪያ እንኳን ለእሬቻ ባህል አደረሰ እላለሁኝ። ያው እንደምታየው እንግዲህ ከመልካ ተመልሰናል፣ ከወንዝ ተመልሰናል። እኛ እንደምንለው እሬቻ አድርገን ተመልሰናል። የተመለስነውም በድምቀት ነው። ሌኩ ላይ ምርቃት አድርገን ነበረ። ከምረቃው በኋላ አምና ላለቁት ለ700 ኦሮሞዎች እሬቻ ላይ ላለቁት ለነሱ የሊና ጸሎት አድርገን ምረቃ ተደርጎ ከዛ በኋላ የእሬቻ ስነስርዓት ተፈጽሞ ተወዙ የጨፈረ እዛ አካባቢ የወቅቱን ማለቴ በመስቀል አካባቢ በዚህን ጊዜ አገር ቤት የሚደረገውን ዘፈን እየዘፈን ወደዚህ ተመልሰናል። ተመልሰን ያደረግነው ነገር ቢኖር ያመናውን ልጆች ያለቁትን ማለቴ 700 ልጆች ያለቁትን ነው ያስታወስናቸው ማለት ነው። ሬች ያደረግንበትን ሳር ይዘን ከመጣን በኋላ ሁለት በሁለት በመሆን አንድ በግራ አንድ በቀኝ ያው ሻማ በርቶ ካለቁት ጥቂቶቹን ፎቶአቸውን እዛ ላይ አሳይተን በነሱ ስር ሳሩን ሬች ያደረጉበትን በማስቀመጥ በዛ ሁኔታ እንዲከበር አድርገናል ማለት ነው።
ለስንተኛ ጊዜ ነው የምታከብሩት እዚህ በሎስ አንጀለስ?
አምስተኛ አመት ነው።
አቶ ጀቤሳ፣ የዘንድሮ የኢሬቻ በዓል ለየት የሚያደርገው አበይት ነጥቦች ምንድናቸው? እስኪ
በዘንድሮ ለየት የሚያደርገው ይሄ በዓል አምስት አመት የምናከብረው አመታዊ የሆነውን የኢሬቻ በዓል ነበረ የምናከብረው። ሁሉ ቦታ እንደሚከበረው ኦሮሚያም እንደሚከበረው እዚህም እንደሚከበረው ነበር ያከበር ነው። በጣም ይገርምሃል፣ የዛሬ አመት ይህን ጊዜ እዚህ አክብረን ከሶስት ቀን በኋላ ቢሾፍቱ ላይ 700 ሰው አለቀ፣ 700 ህዝብ ተገደለ። ያ ነው ልዩ የሚያደርገው። እንግዲህ ሪሊ ለአንድ አመት በጣም እዚህ አካባቢ ህብረተሰብ እንደ ማንኛውም ኦሮሞ በየትኛውም እዚህ ዓለም ላይ እንደሚገኘው እንደ ኦሮሞ ሁሉ ያው ሆዱ እያመመው በጣም በሀዘን እንትን ያለበት ነበረ። ያው ዘንድሮ ደግሞ ልዩ የሚያደርገው እንግዲህ እነሱን በማሰብ ማሳለፋችን ነው። አሁንም ይቀጥላል። አሁን ንግግር የሚያደርግ አለ፣ ስለ እነሱ ግጥምም አለ፣ ስለ እነሱ ማስታወሻ የሚሆን ፕሮግራሙ እንግዲህ አሁን መሀሉ ላይ ነው ማለት ነው። በአሁኑ ጊዜ እንግዲህ ወደ ባህላዊ ምግብ ነው ይህን ነው ማለት ነው።
ጥሩ። አሁን የሚያዩትን ምንድን ነው? እስኪ የሚያዩትን ነገር አጋሩኝ። አሁን ብዙዎቹ የአበሻ ልብስ ለብሷ ላይ ያለው የኦሮሞን ባህልና እምነት የሚያንጸባርቁ ብዙ ነገሮች ነው ያለው ያለሁት እና እስኪ ምንድን ነው እስኪ ገለጽ አድርጉልኝ። ምንድን ነው የሚያዩት? አሁን ምን እያዩ?
አሁን እንግዲህ እያየን ያለ ነው ያው በኦሮሚያ ውስጥ የተለያዩ አካባቢዎች የራሳቸው የሆነ ልብስ አላቸው። ይሄ ግን እንደ ልዩነትም እንዳይወሰድ ጅስክ ዳይቨርት የሆነ ያለባበስ ሁኔታ አለ። ይሄን የምታየው የተለየ የአርሲ አለ፣ የአርሲ አካባቢ ኦሮሞ የሚለብሰው አለ፣ የሸዋ አለ፣ የወለጋ አለ፣ የሀረርጌ አለ፣ የባሌ አለ፣ የቦረና አለ እና የተለያዩ አይነት ልብሶችን ነው አሁን እያየ የምታየው። አንድ የሆነ ፎርም ዩኒፎርም አይደለም። ይሄ የሚያሳየው ምንድን ነው? ለምሳሌ ከሀረር የመጣው ሰው የወለጋ አለባበስ ነው የሚለብሰው። የተለዋወጡ ማለት ነው። ይሄ ምንድነው? ዩኒቲን የሚያሳይ አንድነትን የሚያሳይ በተለይ ኦሮሞ የኛ ነው፣ የሁሉም የኦሮሞ ከየትም ይምጣ ከየትም ይምጣ የኛ ነው። በተለይ እዚህ የሚገርም በዘንድሮ ወር ያየሁት ለየት የሚያደርገው የተለያዩ ልጆች ናቸው እዚህ አካባቢ ኦሮሞዎች ሆነው የማይመጡ አሉ፣ ኦሮሞ ኮሚኒቲ ውስጥ የማይመጡ የነበሩ። አሁን ግን በዘንድሮ ዕለት ያየሁት ብዙ ሰዎች አሉ፣ አዲስ ሰዎች ለኢሬቻ መታሰቢያ ሆነ ላለቁት መታሰቢያ ላይ ለመገኘት የመጡ አዲስ ኒው ፌስ አሉ። በጣም ይገርማል። አይቻቸውም አላቀው እንደምታየው ነው ማለት ነው።
ዜርስትሊ መልካም በዓል።
በጣም አመሰግናለሁ። አንተም ስለተገኘ በጣም በጣም አመሰግናለሁ።
በመጀመሪያ ደረጃ እንኳን ለኢሬቻ በዓል በሰላም አደረሳችሁ። ስምሽን ትነግሪኝ?
ነስሪያ።
በዓሉ እንዴት እያከበራችሁት ነው? እስኪ ከዘይቱና ጀምራለሁ።
በጣም ደስ ይላል። ብዙ ሰው አለ። አሁን እየበላን ነው። ሰውን ደግሞ እንኳን አደረሳችሁ እያለን ሰላም እያለ ነው።
እሺ፣ ወደ ሄቴ ልመለስ።
ኢሬቻ ማለት በኦሮሞ ካልቸር እንደ ታንክስ ጊቪንግ የምስጋና ቀን ነው። እዚህ ሎስ አንጀለስ ላይ ኦሮሞ ኮሚኒቲ ተሰብስበን አምስተኛ አመታችን እያከበርን ነው። የዘንድሮ ግን ለየት የሚያደርገው በጣም ሐዘንም እየተሰማን ባለፈው ኢትዮጵያ ላይ ለሞቱት ወንድሞቻችን፣ እህቶቻችን፣ እናቶቻችን ያም ሐዘኔትም አለ። በጣም በጣም ተሰምቶናልም። ደግሞ በካልቸሩ በአመት በዓሉ ግን በጣም ደስ ብሎናል። በካልቸራል ምግብ እያከበርን ነው። ሁሉ ሰው በጣም የሚያምር ልብስ ለብሰዋል። በጣም የሚጣፍጥ ምግቦች እዚህ ጋር አሉ። እንደምታየው በጣም ደስ የሚል ፕሮግራም ነው።
አንቺን እንደማየሽ አሁን ከጭንቅላትሽ አንስቶ እስከ ደረትሽ ጋር ያሉ የተለያዩ ባህላዊ እንትኖች አሉ እና የኦሮሞ የት አካባቢ ባህል ነው?
የባሌ።
የባሌ?
አዎ፣ የባሌ ኦሮሞ ነው።
እንደዚህ አይነት ባህላዊ የሆኑ ተግባራት ኢትዮጵያ ውስጥ እንዲቀጥሉና እንዲስፋፉ በተለይ እዚህ ሀገር የተወለዱ ወጣቶች ባህላቸውን እንዲጠብቁ ምን አይነት መልእክት አስተላልፊያለሽ?
እኔ በእውነት ይሄ ከጀኔሬሽን ወደ ጀኔሬሽን መተላለፍ አለበት። አሁን ላለው ከእግዚአብሔር ጋር ከአላህ ጋር እንደሚተላለፍ አስባለሁ።
ሁለታችሁንም ስለ ጊዜያችሁ አመሰግናለሁ። መልካም በዓል። አመሰግናለሁ።
አመሰግናለሁ።
የኢሬቻ በዓል ከጥንት ጀምሮ ከኩሽ ባህል የመነጨ ባህላዊ ስርዓት እንደሆነ ይነገራል። ዳንኤል አርጋው ነኝ ከሎስ አንጀለስ ካሊፎርኒያ።
በማዕከላዊ ምዕራብና ሰሜናዊ ዩናይትድ ስቴትስ በመትገኛውና በአጋጣሚ ግዙፍ ቁጥር ያለው የኦሮሞ ማህበረሰብ በሚኖርባት ሚኒሶታ ግዛትም እየተከናወነ ነው ኢሬቻ። ሶራ ሀለኬ እየተከታተለው ነው። ይበንዲህ እንዳለ ባለፈው አመት ኢሬቻ በዓል ላይ ተፈጥሮ ለብዙ ሰው ህይወት መጥፋት መጎዳት ምክንያት የነበረው አጋጣሚ ዋሽንግተን ዲሲ ውስጥ ዛሬ ማምሻውን ይታሰባል። ያዘጋጁ ኮሚቴ ሰብሳቢ የሆኑትን ዶክተር መሐመድ ሐሰንን አነጋግሬያለሁ። በጆርጂያ ስቴት ዩኒቨርሲቲ መምህር ናቸው። አትላንታ ነው የሚኖሩት። አሁን የሚገኙት ግን ለዚሁ ለዛሬው ስነ ስርዓት ዋሽንግተን ዲሲ ውስጥ ነው።
አሁን ያለሁት ዋሽንግተን ዲሲ ነው። ለዚሁ በዓል ብዬ ኮሞሞሬሽን ብዬ ነው የመጣሁት።
እሺ ዶክተር መሐመድ አመሰግናለሁኝ። ምንድን ነው የዛሬ ፕሮግራማችሁ ይንገሩኝ እስቲ።
ዛሬ ፕሮግራማችን ዋናው አላማ አምና ኦክቶበር ሰከንድ 2016 በኢሬቻ በዓል ጊዜ ላለቁት ህዝባችንን ለማስታወስ ነው።
መስከረም 22/2009 ዓ.ም ነው የሚሉኝ የዛሬ አመት?
የስ።
እሺ ይቀጥሉ።
በደስታ ህዝቡ ተሰብስቦ ለሰላም ብልጽግና የተሰበሰበውን ህዝብ የወያኔ ወታደር ድንገት ተኩስ ከፍተውበት ብዙ ሰው ነው እዛ ላይ ያለቀው። ብዙ ሰው ተጎድተዋል እና እነዛ ያለቁትን ሰዎች ለማስታወስ ነው የዛሬ ኮሞሞሬሽን የተዘጋጀው።
የዝክር ስነ ስርዓት ወይም የመታሰቢያ ስነ ስርዓት ማለት ነው።
አዎ።
እርስዎ ኃላፊነቶ ምንድን ነው በዚህ ዝግጅት ውስጥ?
እኔ የመጫና ቱለማ ቦርድ ቼር ነኝ።
ሊቀመንበር ኖት?
ነኝ።
እሺ። እና መጫና ቱለማ ነው ይሄንን የዛሬውን የመታሰቢያ ስነ ስርዓት እያዘጋጀ ያለው?
አዎ እሱ ነው እያዘጋጀ ያለው። እና ብዙም ቦታ እየተዘጋጀ ነው። የዚህ የዋሽንግተን ዲሲ መጫና ቱለማ እንዲሁም ከሌላው ማህበር እርዳታ ጋር ነው የተዘጋጀው።
ማን ማን ነው ሌላኛው ማህበርና ሌሎች ሰዎች የሚሳተፉት በዚህ ስነ ስርዓት ላይ?
የኖርዝ አሜሪካ ኦሮሞ ኮሚኒቲ ሜምበርስ ዋሽንግተን ዲሲ አካባቢ ያሉት፣
በሰሜን አሜሪካ ያሉ የኦሮሞ ማህበረሰብ አባላት ማህበር ማለት ነው?
አዎ።
እሺ።
እና ብዙ ሰው ነው የተጋበዘው። ይሄ ሁሉንም የሚመለከት ስለሆነ ማንኛውም ሰው መጥቶ ኮሞሞሬሽኑ ላይ መሳተፍ ይችላል። ከጎናችን ቢቆሙ በጣም ነው ደስ የሚለን። የሚካሄደው 4250 ሃርውድ ሮድ ዋሽንግተን ዲሲ ነው። ፕሮግራሙ የሚጀመረው 4 PM እስከ ማታው 9 PM ድረስ፣ ከ3 PM ድረስ ነው።
ከምሽቱ 3 PM ድረስ ማለት ነው።
ከምሽቱ 3 PM ድረስ ነው። ብትመጡ በጣም 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 ደስ ይለናል።
እሺ እንግዲህ ተከታትለን እኛም እንዘግባለን። ዶክተር መሐመድ በጣም እግዚአብሔር ይስጥልኝ ለጊዜው። መልካም ስነ ስርዓት ይሁን። እንኳን ለኢሬቻው በዓል አደረሰዎት እርሶንም ቤተሰቦንም።
እኔም በጣም አመሰግናቸዋለሁ። በጣም ላለቁት ህዝባችን ድምፅ ለመሆን በማሰባችሁ በጣም ነው አመሰግናለሁ።
አመሰግናለሁ። ማልካሙ ነዋቀደረችሁ ዝግጅቶቻችንን በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ማግኘት ይቻላል። በትዊተር ሃሽታግ ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። አየር ላይ በአጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ነው የምንገኘው። ሶሎሞን አባተ ነኝ እያስተናገድኳችሁ ያለሁት። ወደ ተከታዩ ዝግጅታችን ከማለፋችን በፊት አንድ ሙዚቃ እንጋብዛችሁ። This are the Rastaman with the Wende combination at the Davi station. Yes, Malayan, I'm a Rasta. Let's get out of man and dig it in a bota. Then I'm a Tony Hewan, the Ketomach Tafta. Alech, and the bota. Alech, and the bota. Yene is the bota. Alech, and the bota. Alech, and the bota. Yene is the fanta. Allegena, stay together, allegena, stay together, allegena. የኢትዮጵያ የባለድርሻዎች ጉባኤ በቴክሳስ ዳላስ። የፊታችን ቅዳሜና እሁድ የኢትዮጵያ የባለድርሻዎች ጉባኤ በቴክሳስዋ ዳላስ ከተማ ይካሄዳል። ያዘጋጁን ኮሚቴ ሊቀመንበር አቶ በትሩ ገብረ እግዚአብሔርን አግኝቼ አነጋግሬያለሁ። ስለ ጉባኤው ምንነትና ዝግጅት ይነግሩናል።
የኢትዮጵያ ጉዳይ ላይ ዋና ዋና ተዋናይ ሊሆኑ የሚገባቸው የፖለቲካም የማህበረሰባዊም ድርጅቶችም ግለሰቦችም ታዋቂ ግለሰቦችም የሚያካትትና ኢትዮጵያን የአሁኑን ችግርና የወደፊቱን መፍትሄ በሚመለከት ተወያይቶ አንድ ገጽ ላይ ለመምጣት ወይንም በዋና ዋና ጉዳዮቹ ላይ መግባባት እንዲኖር ሁኔታዎችን ለማመቻቸት የታሰበ ነው።
እንግዲህ የኢትዮጵያ ባለድርሻዎች ጉባኤ ስትሉ ይህንን ያሰባችሁትን ጉባኤ ለማካሄድ ብቻ ነው ወይስ ድርጅት ነው ጉባኤው?
እሱ እንግዲህ በጉባኤው ላይ የሚወሰን ነው። በሁለት ከፍለነዋል።
እሺ።
የመጀመሪያው ማህበረሰባዊ ድርጅቶች ማለትም በእንግሊዝኛው ሲቪክ ሶሳይቲ ኦርጋናይዜሽን የሚባሉትን ብቻ የሚያካትት ሆኖ እነሱ ተወያይተው በሁለት ጉዳዮች ላይ ውሳኔ ላይ እንዲደርሱ ነው የአሁኑ ጉባኤ። አሁን በሚቀጥለው ዊኬንድ ላይ የምናደርገው አንዱ እነሱ ራሳቸው ለኢትዮጵያ ዲሞክራሲ ግንባታ ማድረግ የሚገባቸውን አስተዋጽኦ እስካሁን እንደሚያደርጉት በተበታተነ መልኩ ሳይሆን በአንድነት ተባብረው ድምጻቸው እንዲሰማ ጉልበትም እንዲኖራቸው ገንዘብም የሰው ኃይልም በማሰባሰቡ ረገድ በአንድነት መስራቱ ብዙ ጥቅም ስላለው በእነሱ መካከል አንድ የመተባበሪያ መዋቅር ለመፍጠር ነው። ስለዚህ ምንም እንኳ በአሁኑ ጊዜ ድርጅት ማለት ባንችልም ትብብር የሚባል ነገር ይፈጠራል በጉባኤው መጨረሻ ላይ ብለን እናምናለን። ያንንም አስተባባሪዎች መርጠን ከአሁን ወዲያ የምናረጋቸው እንቅስቃሴዎች በአንድነት እንዲከናወኑ የሚያስተባብር ኃይል ይኖራል ብለን እንጠብቃለን። ከዚያ በኋላ በሁለተኛው እነሱ ከተባበሩ በኋላ እነሱ ደግሞ ለፖለቲካ ድርጅቶችና ለታዋቂ ግለሰቦች ጥሪ አድርገው እነሱን በመጨመር ሁሉንም የሚያካትት የባለድርሻዎች ጉባኤ ደግሞ ቀጥሎ ይካሄዳል። እሱ ደግሞ በኢትዮጵያ ዋና ዋና ጉዳዮች ላይ ከየት ወዴት ነው የምንሄደው በሚለው ጉዳይ ላይ አጠቃላይ የሆኑ መግባባቶች ላይ ለመድረስና እያንዳንዱ ፓርቲ የራሱ የፖለቲካ ፕሮግራም ሊኖረው ይችላል። ወደፊት የሚወዳደሩበት እያንዳንዳቸው ለኢትዮጵያ ሕዝብ አቅርበው እንትን የሚሉት ይሆናል። ግን የእኛ አመለካከት ምንድን ነው? ዛሬ ትብብር፣ ነገ ውድድር። መጀመሪያ ለዲሞክራሲ ግንባታ የሚያስፈልጉት መሰረታዊ ነገሮች ተሟልተው ሜዳው ሲስተካከል እውነተኛ ዲሞክራሲ ለማግኘት የሚያስችልን አካሄድ ሊፈጠር ይችላል ከሚል ያንን ለማከናወን ነው።
ከመስከረም 27 ቅዳሜ፣ የፊታችን ቅዳሜ ማለት ነው፣ እስከ መስከረም 29 ሰኞ ነው ይህን ፕሮግራም የያዛችሁት። ቀደም ሲል የገለጹልኝ የመጀመሪያውም እና ሁለተኛውም በእነዚሁ ቀኖች ውስጥ ነው የሚካሄደው ወይስ በሌላ ጊዜ የምትጠሩት ሌላ ጉባኤ አለ?
የለም፣ ይሄ የመጀመሪያው ቅድም ያልኩትን የማህበረሰባዊ ድርጅቶችን ትብብር ለመፍጠር ብቻ የሚደረግ ጉባኤ ነው።
ይሄ
ከዚያ እነሱ ይሄ አሁን የምናደርገው በሚቀጥለው ቅዳሜና እሁድ። ሁለተኛው ጉባኤ ያ የማህበረሰባዊ ድርጅቶች አስተባባሪ ኃይል ከተፈጠረ በኋላ እሱ የሚያቀርበው ጥሪ ነው። ስለዚህ በጥቂት ወራት ውስጥ ይደረጋል ማለት ነው።
አቶ በትሩ፣ ኢትዮጵያ መስቀለኛ መንገድ ላይ ናች ብላችሁ ነው መግለጫችሁን የጀመራችሁት የበተናችሁት ሰሞኑን? ምን ማለታችሁ ነው?
አይ እንግዲህ ኢትዮጵያ አሁን ከፍተኛ የፖለቲካ ቀውስ ውስጥ እንዳለች የታወቀ ነው። ይሄ በቋንቋ መሰረት ያደረገ የክልል አደረጃጀት ከፍተኛ ግጭት እያስከተለ ነው። በየአቅጣጫው ለረጅም ዘመናት በወንድማማችነት የኖሩ ማህበረሰቦች እርስ በርቻቸው እንዲጋጩና አስፈላጊ ያልሆነ የህይወትና የንብረት ውድመት እንዲደርስ ሁኔታው እየተባባሰ በመሄዱ እንግዲህ ኢትዮጵያ ከዚህ ችግር ውስጥ ወጥታ ትክክለኛ መንገድ መያዝ ትችላለች። ዜጎቿ የሚገባውን እርምጃ ከወሰዱ በሰላም እና መረጋጋት እንዲኖር ለማድረግ የሰው መብት እንዲከበር፣ የፍትህ ሁሉም ለህግ ተገዢ እንዲሆን ማድረግ ከቻልን ኢትዮጵያን አሁን ካለባት ችግር አውጥተን ትክክለኛ መስመር ማስያዝ ይቻላል። ይሄ አንዱ መንገድ ነው። አሁን በተያዘው መንገድ ከቀጠልን ግን ምናልባት በሌሎች ሀገሮች የደረሰው የእርስ በርስ ግጭትና ትርምስ ኢትዮጵያን ወደ መከፋፈል ሊገፋት ስለሚችል ሁለተኛው ደግሞ ይህን ለዚህ ነው መንታ መንገድ ላይ ነች።
ለመሆኑ በዚህ በባለድርሻዎች ሐሳብ ውስጥ ገዢውን ፓርቲ ግምት ውስጥ አስገባላችሁ?
በአሁኑ ደረጃ የለም። ምክንያቱም ትልቁ የችግሩ ምንጭ አሁን ያለው አገዛዝ ስለሆነ ከመጀመሪያው መግባባት ላይ ለመድረስ እነሱን መጋበዝ ችግሩን ውይይቱ ሳይጀመር እንደ መቅጨት ስለሚቆጠር በአሁኑ ኤክሰርሳይዝ ውስጥ እነሱ አይካተቱ።
ሐሳብ አላችሁ ወደፊትስ ለመገናኘት ለመነጋገር?
እንደ ሁኔታው ነው ማለት እነኚህ የምናረጋቸው ውይይቶችና የምናገኛቸው ውጤቶች ለህዝብ ይገለጻሉ እና አገዛዙን በቀላሉ ያውቀዋል እና ኢትዮጵያን እንደ ሀገር መቀጠል የሚፈልግና አሁን ካለንበት የፖለቲካ ቀውስ መውጣት አስፈላጊ ነው ብሎ ካመነበት አገዛዙ በዚህ በሚፈጠረው የወደፊት አቅጣጫ ለመሄድ ፍላጎቱን ከገለጸ ወደ ውይይት እንግዲህ ተቃዋሚ ኃይሎቹ በሚወስኑት መሰረት ወደ መግባባት ለመድረስ የሚቻልበት መንገድ ከተፈጠረ የማይካተትበት ምክንያት የለም።
የኢትዮጵያ ፖለቲከኞች የፖለቲካ ፓርቲዎች ብዙ ጊዜ የሚቋጠር የሚፈታ የሚሰበሰብ የሚበተን ግንኙነት አላቸው። ይሄ እስከ ቅርብ ጊዜ ድረስ የምናውቀው ታሪክ ነው እና አሁን እናንተ ልትፈጥሩ የምታስቡትን መድረክ ልትፈጥሩ የምታስቡትን መግባባት የተለየ የሚያደርገው ከዛ ምንድን ነው?
አዎ በጣም ጥሩ ጥያቄ ነው። ይሄ እንዳልከው ፖለቲካ ድርጅቶች ለመዋሃድ ድረስ ብዙ ጥረት አድርገዋል። አንዳንዶቹም በእውነቱ የተሳካ አካሄድ ይዘው ነበር። ለምሳሌ የቅንጅትን ሁኔታ ብንመለከት በአጭር ጊዜ የተቋቋመ ሆኖ ነገር ግን ብዙ ህዝብ የሚከተላቸው ፓርቲዎች አንድነት በመምጣታቸው ምክንያት በምርጫው ላይ ከፍተኛ ውጤት ሊያገኙ ችለው ነበር። ያው በመጨረሻው ላይ ምርጫው ራሱ የማይሆን ሁኔታ ስለተደመደመ ወደፊት መሄድ አልተቻለም እንጂ እና ሌሎችም እንደዛ አይነት ሙከራዎች ተደርገዋል። እኛ ይህንንም እንገነዘባለን። እንደውም ከዚያ እነኛ ችግሮች ለመማር ከፍተኛ ጥረት አድርገናል። ይህንን ስናዘጋጅ ከአንድ አመት በላይ ነው ዝግጅቱ የፈጀብን እና አሁን የተለየ ይሆናል ብለን ተስፋ የምናደርገው አንደኛ እነዚህ ተበታትነው በኢትዮጵያ ውስጥ ዲሞክራሲ ግንባታ እንሳተፋለን የሚሉት ኃይሎች በአሁኑ መልኩ ጥረት ሲያደርጉ ለረጅም ጊዜ ቆይተዋል እና ያ የሄዱበት የተበታተነ አሰራር ውጤት እንዳላስገኘ ተመክሮ ራሱ አስተምሯቸዋል ብለን እናምናለን። በዚህ ምክንያት ከሌላው ጊዜ በበለጠ ወይም በተሻለ ለመተባበር ዝግጁ ናቸው የሚል እምነት አሳድሮብናል። በሌላ በኩል ደግሞ በሀገራችን ቅድም የጠቀስኩት ሁኔታ ያለውን የፖለቲካ ቀውስ በጣም ከፍተኛ ደረጃ ላይ ስላደረሰው አሁን ባለንበት ሁኔታ የፓርቲ ፍላጎት ወይም የድርጅት ዓላማ የማስፈጸም ጉዳይ ሳይሆን አገር የማዳን ጉዳይ ስለሆነ ሌላው የፉክክሩ ጉዳይ የድርጅት ፕሮግራም ማስፈጸሙ ጉዳይ ወደኋላ ተብሎ በአጠቃላይ ጉዳዮች ላይ መስማማት ይቻላል በሚል እምነት ነው። እንግዲህ ዝርዝር እንትን ውስጥ አይገባ፣ ሌላውን የኢትዮጵያ ሕዝብ ሊወስነው ይችላል። ግን መሰረታዊ በሆኑ ነገሮች ላይ የኢትዮጵያን እንደ ሀገር መቀጠል፣ ኢትዮጵያን አንድነትና ሉዓላዊነት በሚመለከት የዜጎች መብት መጠበቅ እንዳለበት፣ ፍትህ መንገስ እንዳለበት፣ እንደዚህ አይነት መሰረታዊ ነገሮች ላይ ሁሉም እንታገላለን የሚሉት ለዛ ስለሆነ በዛ ላይ ከተግባቡ አንድ ላይ መጨፍለቅ ወይም መዋሃድ ሳያስፈልግ የህግ ሰውነታቸውን እንደያዙ በትብብር ሊንቀሳቀሱ እየተናበቡ ሊሰሩ አንዳንድ ሪሶርሳቸውን አስተባብረው ጥቅም ላይ ሊያውሉ ይችላሉ እና ይህንን ማመቻቸት ኢትዮጵያን ለማዳን ከፍተኛ አስተዋጽኦ ይኖረዋል ብለን ስላመንን ነው።
በዚህ በፊታችን ቅዳሜና እሁድ ዝግጅታችሁ ላይ የሚሳተፉ ባለድርሻዎች የተጋበዙ ብቻ ናቸው ወይስ ማንም ሰው ገብቶ መሳተፍ ይችላል?
የለም፣ ይሄ እንግዲህ የድርጅት ጉባኤ ስለሆነ እነዚህ የማህበረሰባዊ ድርጅቶች ወይም ሲቪክ ማህበራት የምንላቸው ላይ ያተኮረን ነው። አንፎርቹኔትሊ ኢትዮጵያ ያሉት አንደኛ አሁን ባለው ግብረሰናይ ድርጅቶች ህግ የሚባለው በቅርቡ የወጣው ብዙ ስለማያፈናፍናቸው ከውጭ ጋር ያላቸውንም ግንኙነት የሚገድብ በመሆኑ ምክንያት እነሱ በምንፈልገው ደረጃ ለመሳተፍ አልቻሉ።
ይሄ ጥያቄ ነበረኝ ማስከትልሎት። ጥሩ ነው እርስዎ መለሱት። እሺ።
እና ነገር ግን በአብዛኛው ውጭ አሉት፣ ግን ኢትዮጵያም ውስጥ እንቅስቃሴ የሚያደርጉ አንዳንዶች አሉ። ተጋብዘው እነሱ ወኪሎቻቸው ልከው የነሱ ተወካዮች ጉባኤ ነው የሚሆነው እንጂ ማንም ሰው የሚሳተፍበት ህዝባዊ የሆነ ስብሰባ አይደለም። በስብሰባው መጨረሻ ላይ ብቻ እሁድ ወደ ማታ ላይ የተስማሙበትን ነገር ለህዝብ ለመግለጽ እዚህ በዳላስ አካባቢ የሚኖሩ ኢትዮጵያውያን በሚገኙበት መግለጫ ይሰጣሉ።
እንግዲህ አቶ በትሩ ገብረ እግዚአብሔር የኢትዮጵያ የባለድርሻዎች ጉባኤ አዘጋጅ ኮሚቴ ሊቀመንበር፣ በዛው ጉባኤ በምታካሄዱበት ሰሞን የምታደርጓቸውን ንግግሮች፣ የምደርሱባቸውን ውጤቶች ተከታትለን እንደዚሁ ለህዝብ እናሳውቃለን። ለዛሬ ግን ለሰጡኝ ማብራሪያ ለጊዜው በጣም አመሰግናለሁ።
እኔም በጣም አመሰግናለሁ ለተሰጠን እድል።
ክቡራትና ክቡራን አድማጮች፣ በነገራችን ላይ ባለፈው ሳምንት ስለ ደራሲ፣ ጋዜጠኛ፣ ጸሐፊ ተውኔት፣ ገጣሚ እንዲሁም ሁለገብ የኪነ ጥበብ ባለሙያ ሰዓዳ መሐመድና የኩላሊት ህመሟ አንስተን ነበር። በአንድ ዝግጅት ላይ ከፍተኛ ሕክምና እንደሚያስፈልጋት በተለያዩ ማኅበራዊ መገናኛ ብዙሃን በየዌብሳይቱ ላይ እየተገለጸ ነው። አድናቂዎቿ፣ ጓደኞቿና ጉዳዩ ያሳሰባቸው ሁሉ የሚቻላቸውን ሁሉ እያደረጉ ሲሆን በስሟ የተቋቋመው ጎፈንድሚ ስቱዲዮ እስከገባንበት ጊዜ ድረስ በዚህ ምሽት $5,280 ሰብስቧል። እንግዲህ 10,000 ነው ጎሉ። ብዙ ሰው እየተረባረበ ነው ማለት ነው። ነገም በአዲስ አበባ ብሔራዊ ቲያትር የተሰናዳ የገቢ ማሰባሰቢያ ዝግጅት እንዳለ ሰምተናል። የመግቢያው ዋጋ 100 ብር ነው። ከምሽቱ 11 ሰዓት ነው የሚጀምረው። የሥነ ጽሑፍ ዝግጅት አለ። እየተዝናኑ ድጋፎን ለሰዓዳ እንዲሰጡ አዘጋጆቹ ጥሪ አሰምተዋል። እንግዲህ ሰዓዳ ወገን እየደረሰላት እንደሆነ የሚያሳዩ አበረታች ጭብጦችን እያየን ነው። ወደ ተከታዩ ዝግጅታችን እስቲ እንለፍ። ደግሞ ስደትና ስቃይ በሊቢያ። ተከታዩ ዘገባ ሊቢያ ውስጥ የሚገኙ ኢትዮጵያውያንና ኤርትራውያን ፍልሰተኞች ያሉበትን ሁኔታ ይተርክልናል። አበባየሁ ገበያው ነች ያጠናቀረችው።
ባህርና በረሃ አቋርጠው ከ15 ቀን እስከ አንድ ወር የሚወስድ እግር ጉዞ አድርገው ከዋጥም ሞትና ጉስቁልና ተርፈው ከምስራቅ አፍሪካ ፍልሰተኞች ሊቢያ ይገባሉ። የሜዲትራኒያን ባህር በማቋረጥ ጣሊያን፣ ሲፕረስ፣ ግሪክና ስፔን ለመጓዝ በሚደረግ ዝግጅት ፍልሰተኞቹ አብዛኛውን ጊዜያቸውን የሚወስደው የሊቢያ ቆይታቸው ነው። ወራት፣ ዓመታት ከምስራቅ አፍሪካ ተነስተው አውሮፓ ለመድረስ በሱዳን በሰሃራ በረሃ ከዚያም ሊቢያ የሚደርሱ ፍልሰተኞች ቁጥር ከዓመት ዓመት መጨመሩን የሰብአዊ መብት ድርጅቶች መረጃዎች ይጠቁማሉ። እንደ አውሮፓ አቆጣጠር ከ2014 ጀምሮ ከ600,000 በላይ ፍልሰተኞች ከምስራቅ አፍሪካ ተነስተው ሊቢያ ዳርቻ ደርሰዋል። ፍልሰተኞቹ በተለይም ኤርትራና ኢትዮጵያ፣ ሶማሊያ በተለያየ መንገድ ሱዳን ከገቡ በኋላ ሊቢያ ለመድረስ ከ10 እስከ 15 ቀን የመኪናና የእግር መንገድን አቋርጠው ነው። በመንገድ ላይ ከሚገጥማቸው ዘራፊ፣ ከውሃ ጥምና በረሃ ድነው በህገ ወጥ አሸጋጋሪዎች ሊቢያ የሚደርሱት
ከሱዳን እስከ ህዱድ የዶብ የሊቢያ ዶብ እስከምትደርስ ቢያንስ 5 ቀን ምናምን ይወስድብሃል። ዶብን ቆርጠህ እስከ ሊቢያ ልትገባ ደግሞ 4 ቀን ምናምን ቢያንስ። ትንሽ ችግር የሚደርስብህ የውሃ እጥረት፣ በዛ ላይ ጥማት፣ ራብም አለው።
ሰሃራ በረሃ እንዴት ነው የምትገልጸው?
በጣም በጣም መጥፎ ነው። በጣም አስከፊ፣ በጣም መጥፎ መጥፎ፣ የመጨረሻ መጥፎ ነው። እንኳን አውሮፓ ሀገሬ እንድመልሱ ነው ያልኩት። ምክንያቱ ያየሁት እና ያለፉት ህይወት በጣም ያሳዝናል። ምክንያቱ በህይወት ላይ ብዙ ፈተናዎች ታሳልፋለህ፣ ብዙ ነገር እንታያለህ። ግን እንደዚህ የሰህራ ጉዞ በጣም ምክንያቱ ከአንተ ጋር እየሳቀ እየበላ እየጠጣ የነበረ ልክ ከአንድ ቀን በኋላ ይሞታል። በሞቆት ነው፣ በአደጋ ነው፣ በጦም በውሃ ጥማት ነው፣ በብዙ ነገር ያው በቃ ይለይሃል። ወንድም ይሁን ጓደኛ እንደሆነ እህት እንኳን ትለይሃለች የግድ በቃ። በጣም አስከፊ ነው። በዛ ላይ ደግሞ ሰህራ አንዳንዴ ማኪናዎች ይጠፋሉ፣ መንገድ ይጠፋቸዋል። ባትሪ ጨርሳቸው ሞባይላቸው ጂፒኤስ የሚባላላቸው ይዘት የሚንቀሳቀሱት ሞባይሎች አላቸው፣ ቶሪያ የሚባላላቸው መንቀሳቀሱት፣ እሱ ሲጠፋቸው ባትሪ ድንጋይ ሲጨርሳቸው በቃ መንገድ ይጠፋቸዋል። አንዳንዴ ብዙ ማኪናዎች አሉ አሁን መንገድ ጠፍታቸው በሰሃራ ላይ ሄደው የሚቀሩ አድራሻቸው ማይታወቅ የት እንዳሉ ማይታወቅ። ልክ መንገድ ሲጠፋቸው ወደፊት የሚሄዳለን ያሉ ወደ ኋላ የሚመለሳሉ፣ ወደ ጎን የሚሄዳሉ፣ ሁሉ ሰሃራ ይሆናልና ከተማን አያገኙ። በዛ ላይ ማኪናዋን በዚህ ትጨርሳለች፣ እዚህም በጥማት ይመጣል። ብዙ ነገር አለ። በጣም አስከፊ ነው ሰሃራው። በጣም በጣም
በዚህ ሁሉ መንገድ ተጉዘው የህልም መንደራቸው አውሮፓ ለመድረስ በሊቢያ ቆይታ ያደርጋሉ። ከሊቢያ ፖሊሶች፣ ከህገ ወጥ አዘዋዋሪዎች፣ ከዘራፊዎች ሽሽት መደበቂያ በመሰላቸው ስፍራ ሁሉ በመታጎር
አዎ ማለት በአደጋ ምክንያት ምናምን እነዚህ ልጆች ማኪናውን ለመቀማት አሁን ለምሳሌ እኛ የምንመጣበት ሰምሳሪ የሚያመጣል ወደዚህና ሌሎች ሰምሳሪ ደግሞ ልጆች አሉ መንገድ ላይ ጠብቀው የሚቀሙ የሚወስዷቸው ማለት ነው።
ሰምሳሪ ምንድን ነው?
ደላላ ማለት ነው። ብዙ ችግሮች አሉ እዛ ሊቢያ ውስጥ ብዙ ሌቦች አሉ። ብዙ እንትን መንገድ ላይ አንተ የምትመጣው ደላልና በሌላዎች የሚቆዩ የሚጠብቁ ሌቦች አሉ መንገድ ላይ ጠብቀው ምናምን ብዙ አልሺ ሰወር ደግሞ እነሱ ሲያይ እንዲቆም ስለማቂ ይሮጣል። በዛ ላይ ብዙ መሳሪያዎች ይተኮሳል። አንዳንዴ ጎማን ይመታታል መኪናዋን ትገለበጣለች። ብዙ ሰው ይሞታል። ሲተኩሱት መሳሪያ ሲተኩሱት ሰውም ይጎዳል። ብዙ ነገሮች የሚደርስ ነገር አለ።
በሊቢያ በማያውቁት አድራሻና ስፍራ በእነሱ አጠራር በሰንሳሪዎች ወይም በደላሎች በህገወጥ አዘዋዋሪ ስር ተቀምጠው የሚጠባበቁት ሜዲትራኒያን ሞላ ጎደለ የሚያሻግራቸው መርከብ ወይም ጀልባ ተዘጋጀ አልተዘጋጀ የሚለውን ነው። ባህርና በረሃ አቋርጠው አውሮፓ ለመግባት በሚደረግ ጉዞ በርካቶቹ ለሰንሳሪ ወይንም ለህገወጥ አሸጋጋሪዎች የሚከፍሉት ገንዘብ ስለማይኖራቸው በዘራፊዎች ስለሚነጠቁ የተጓዦቹን ህገወጥ ጉዞ የሚያውቁ የሊቢያ ፖሊሶች በድብደባና በእንግልት ፍልሰተኞቹ ወደ አገራቸው ወይንም ወደ ቤተሰቦቻቸው ደውለው ገንዘብ ሐዋላ እንዲያደርጉ ያስገድዷቸዋል። ይህንን ካላደረጉ ግን የሚገጥማቸውን ሌላኛው ወጣት ይገልጻል። እጅና እግሩ በሰንሰለት ታስሮ በሌላኛው ጓደኛ በመረዳት ስልክ አናግሮኛል። ለምን?
ገንዘብ ስላልከፈልኩ።
ስንት ጊዜ ነው ሊቢያ ከገባህ? አሁን ያለበት ቦታ ላይ ከደረስክ?
4 ወር አካባቢ ሆነኛል።
እስካሁን ድረስ ሐዋላ አስደርገሃል ከቤተሰብህ?
በፍጹም። ማለት ገንዘብ ስለሌለኝ ነው።
ከየት አካባቢ ተነስተን ሄድከው?
እኔ ከኦሮሚያ ክልል ነው፣ ነገሌ ቦረና።
ስንት ቀኑ ነው እጅና እግርህ እንደዚህ ታሰረ? እንዴት ትበላለህ? እንዴት ትንቀሳቀሳለህ?
ማለት ይፈቱሻል፣ በየደቂቃው ነው ይመጣሉ። ገንዘብ አውርድ ይሉሻል። ገንዘብ ለምን አታወርድም? ደውል፣ ቤተሰብ ገንዘብ አስልክ ይሉሻል። አታውል ካልለሽ ትታሰራለሽ፣ ትገረሳለሽ፣ ትፈቻለሽ። ወተት መድፋት አለ፣ ስኳር መድፋት አለ። ላይሽ ላይ ዱላዎች አሉ። በቢላ አስፈራሩሻል፣ በመሳሪያ አስፈራሩሻል።
አሁን አንተ ምን እየጠበክ ነው?
እኔ በመሰረቱ ገንዘብ የለኝም፣ ቤተሰቤ ገንዘብ የለውም። ስለ እውነቱ ማለት ነው ገንዘብ ከፍላለሁ ብዬ ተማምኜ አይደለም። በፖለቲካ ችግር ነው ከሀገሬ ተሰድጄ የመጣሁት። ኦሮሞ ነኝ። በአዲስ አበባ ዙሪያ ባለው ማሰርኩላል በዲሞንስትሬሽኑ አማካኝነት ነው የወጣሁት እና ገንዘብ ኖሮኝ ወይም ያዘጋጀሁት ምንም ገንዘብ የለም።
ምንድን ነው ተስፋ?
ተስፋ ያው ስልክ ሳገኝ አንዳንዴ ወይም እዚህ ሰርቶ ምናምን የምሄድ ነው። ሰርቶ ስልክ አለ ምናምን አለ የሚከፍልልኝ ካገኘው ማለት ነው። ማለ ካገኘው አስከፍላለሁ፣ ካላገኘው እንደዚያ አይነት አማራጮች አሉ። ለሁለት አመት ምናምን ይፈጃል። ያ ደግሞ እዚሁ አብረሽ ሰርተሽ ጽዳት ታጸጃለሽ፣ ሽንት ቤት ታጥቢያለሽ፣ ሰዎች የሚተኙበታል።
ወደ አውሮፓ ለመጓዝ በሊቢያ 4 ወርና ከዚያም በላይ የቆዩ ከምስራቅ አፍሪካ ከተለያዩ ሀገራት የተውጣጡ ከ800 በላይ ፍልሰተኞች በሊቢያ አንድ ስፍራ ወይም መጋዘን ታጉረው እንደሚገኙ ነው የገለጹልን።
እስከ 800 ምናምን የሚሆን ሰው አለ አንድ መግዘን ውስጥ።
ከየት ሀገር የሄዱ ናቸው?
ከኢትዮጵያ፣ ከሶማሊያ፣ ከኤርትሪያ ሀጆች ናቸው። ወደ አውሮፓ ባህሩ የሚያቋርጡ ናቸው። ገንዘባቸውን ከፍለው ጨርሰው ማለት ነው።
ምን እየተጠባበቁ ነው? አሁን
በቃ ገንዘብ እስኪከፍሉ ይቀመጣሉ። ጉዞ ሲደርስ ይሄዳሉ። ጉዞ አለ፣ በየጊዜ አለ። ጉዞ ከፍሎ የጨረሰ የተዘጋጀ ሰው ይሄዳል።
ወደ ራዲዮ ጣቢያችን በመደወል ሀሳባቸውን የገለጹልን ከሁመራና ከኦሮሚያ ክልል ተነስተው ሊቢያ የደረሱት ወጣቶች አንድ ሰንሳሪ ወይም ደላላ ያደረሰባቸውን ከህልም መንደራቸው ወይም ሜዲትራኒያን ባህር አቋርጦ አውሮፓ የሚያደርስ ሀሳባቸውን አስተጓጉሎታል።
በሊቢያ 4 ወራችን አድርገናል። ከአንድ ወር በኋላ ይህን ችግር እንደ ድክብራችሁ ክፈሉ ምናምን ተባል። ልክ እንደገባል አወርን ይዛባችን። በዛ ላይ እነዚህ መሆን ኤርትራ አለ መርሃዊ ንግሰቶች የሚባል ኤርትራ አለ። የእነሱ ሀዋላ የሚሰራ ጀርመን ጀርመን ነው የሚሰራው ሀዋላውን በዛ እዚህ እሱ ነው ተቀባይና ልክ እንደገባን ስልክ ተሰጠን። ደውሉ፣ ሂሳባቸው አውርዱ፣ ባህር ትገባላችሁ እናንተ ብለን እሺ ብለን ያንዳንድ ስልክ ተሰጥተው ሁላችን እየደወል ቤተሰባችን ነገርናቸው። ወይ ና ሊካፍ ጠይቀናልና ሂሳባችን አውርዱልን ምናምን ብለን ከዛ ብለው ከፈሉልን። ያው ያን የመራብ ንግሰ ተስፋ የሚባለው ሂሳብ ተቀባይ ነው። በዛ ከዛ በፊት የሆነ እዚህ ዞን ያለ ሰውየው የዚህ ሰምሳሪ ምስት ነበረች ሰምሃር ነው የምትባለው ስማ ስናት ከዛ እሱ ሀዋላ እየተቀበለ ያው ያስተላልፍ ነበር። መጀመሪያ እሷ ልክ ከሶስት ወር በፊት ነው የሄደችው። ከዚህ ከሶስት ወር በፊት እንደሄደች ልክ ጣሊያን እንደገባች የእኛም ብር በዛ ሰዓት እኛም ከእነሱ ጋር ልንጫን ነበር። አጋጣሚ ሆኖ ግን ማኪና መውታለች፣ መርከብ መውታለች ምናምን ብሎ አስቆርጠን ሁለተኛ መንገድ ትሄዳላችሁ ተብለን ከፍለን ጠልሰናል። 32 ምናምን ነው የቀረን። ከዛ ቀረና ሁለተኛ ጉዞ ትሄዳላችሁ ተብለን ኦኬ ብለን መርከቧን በሰላም ገባች። እግዚአብሔር የተመሰገነ ይሁን ጣሊያን ገባች ማለት ነው።
የተከበራችሁ አድማጮች የአበባየሁ ዘገባ ይቀጥላል። ሰዓታችን እየተጠናቀቀ በመሆኑ በዚሁ ልንሰናበት ነው። ጤና ይስጥልኝ።
This program has come to you from the Voice of America, Washington.